ይህ እስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዳጆቼ ተስፋይ ቆረጣችሁ ብዙ ጊዜም ተማምናችሁ ወደ እግዚአብሔርም ጸልያችሁ ምንም ጠብ የሚነገርና አጣችሁ ታቃላችሁን? እግዚአብሔር እጅ ከመጣለ ደመና አገርንና ምድሩን ማጥገብን ያውቅበታል። አዎ ተስፋችሁ የሚለመልምበት ጊዜ ይመጣል። ደስ ይበላችሁ። ሃሌሉያ። መስዋዕታችንን በፊት እናፈሳለን እናቀርባለን። እግዚአብሔር አምላካችን ሆይ ስላደረክልን ድንቅን በሕይወታችን ስለምታከናውን በየለቱ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ላንተ ደስ የሚልህ አንተን የሚመችህ አንተን ደግሞ እግዚአብሔር ሆይ እነሆ በልጆች ላይ እንድትደሰት የሚያደርግህ ነገር ቢኖር የምስጋና መስዋዕት ነው። ጌታ ሆይ ከካናፍርቶቻችን ላንተ የሚሰውቱን በዚህች ምሽት የምስጋና ካናፍርቶችን አንተ ትቀበል ዘንድ ነው እግዚአብሔር ሆይ አትንቅምና ነው እግዚአብሔር አምላኬ ሆይ በዚህ ሰዓት ደግሞ መቅደስህን ጥሶ ይገባ ዘንድ ጮታችንን ነው ወደ አንተ እንጣራለን። እግዚአብሔር አባታችንና አምላካችን ሆይ በኑሯችን በሕይወታችን በየለቱ በየሰዓቱ በየደቂቃውና በየሰኮንዱ የምታደርገውና የምታከናውነው ድንቅ ነው። ከአእምሮአችንም በላይ ነው። አቤቱ አምላካችን ሆይ ከመውደቅ ከመደናቀፍ ከመንሸራተት ሁሉ ጠብቀህናል። እግዚአብሔር አምላካችን ሆይ ከክፉ ካጋንንትና ከጠላት ከዲያብሎስ መንጋጋ አላቀህናልና ክብር ተመስገን። እግዚአብሔር አምላካችን ሆይ ግራኪሳችን ሙሉ ነው፣ ቀኝኪሳችን ሙሉ ነው፣ ፊታችን በረከት ነው፣ ኋላችን በረከት ነው። ኦ መዳኔ ዓለም ክብር ተመስገን። ባንተ ታምነን ባንተ ተደላድለን እግዚአብሔር አምላካችን ሆይ እነሆ በፊት ያለንና ምርኩዛችን ሆነሃልና መደገፊያችን ሆነህናልና ክብር ተመስገን። ጌታችን ሆይ በዚህች ምሽት ደግሞ እንደ ልማድ እንደ አባትነት መጠን በመካከላችን ተገኝ፣ ቃልህን ተናገረን፣ እውነትን ወደ መረዳት ደረጃ አምጣን። በዚህ ሰዓት ደግሞ አንድ እርምጃ ወደ አንተ የምንጠጋበትን ጸጋ ስጠን። እግዚአብሔር ሆይ ማንነታችንን እንድናውቅ ማንነታችንንም እንድንረዳ መንፈስ ቅዱስ ያግዘን። ጌታ ሆይ ይህንን ሁሉ ስለምታደርግ እግዚአብሔር አምላካችን ሆይ ሁሌም ደግሞ እንደምትሰማን እናምናለን። በጌታ በኢየሱስ ክርስቶስ ያው ስም አሜን። የተወደዳችሁ አድማጮች እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ድንቅ ሥራ በማወሳሳትና በመዘመር እንዲሁም በፊቱ ደግሞ የምስጋናን መስዋዕት በመሰዋት የዛሬውን ዝግጅታችንን እንጀምረናል። አዎ ሰላምታዬን አልዘነጋውም። እግዚአብሔርን ብናሞጋግስ እግዚአብሔርን ደግሞ ድል ፈንታ ሰጠነው ብናስቀድምን አለበት በሚል አቋያ የተኮላን ዝማሬ አስቀደምን። ተኮላ በዚህ ዝማሬ ስላገለገለንና ለእግዚአብሔርም ደግሞ ድንቅ ነገርን ስለሰዋ ስላዘይመ እግዚአብሔር ይባርከው፣ እግዚአብሔርም ደግሞ ወደፊት ጸጋውን ያብዛለት እንደምትሉ ባለሙሉ ተስፋ ነኝ። አዎ ባለበት ስፍራ ተኮላን እግዚአብሔር ይባርከው። የዛሬውን ጥናታችንን እንግዲህ እንደተለመደው ኤፌሶን ምዕራፍ 6 እንቀጥላለን ማለት ነው። አዎ በትላንትናው ምሽት ክፍለ ጊዜ ጥናታችን እንግዲህ የኢያሱ ጠላቶች ማን ማን እንደነበሩ የኛም ጠላቶች እንዲሁ ማን ማን እንደሆኑ በዛሬው ጊዜ ማለቴ ነው ተመልክተናል። አዎ ወዳጆቼ መጋደላችን ከማን ጋር እንደሆነም ተመልክተናል። ለትምህርታችን ያመቸን ዘንድ እስቲ መለስ ብለን ከትላንትናው ምሽት ክፍለ ጊዜ ጥናታችን ከቁጥር 12 እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኤፌሶን ምዕራፍ 6 ቁጥር 12 አውጡ። አዎ ወዳጆቼ ትላንትናው ምሽት ክፍለ ጊዜ ጥናታችን ሐዋርያው በጌታና በኃይሉ ችሎት የበረታችሁ ሁኑ ካላቸው በኋላ ይህንን ድንቅ ቃል ሲናገር እንመለከታለን። እንዲህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊው ስፍራ ካለ ከክፋት መንፈሳውያን ሠራዊት ጋር ነው እንጂ ይላል። የክርስቲያን ውጊያ ከስጋና ደም ጋር አይደለም ብለናል በትላንትናው ምሽት ክፍለ ጊዜ ጥናታችን። አዎ ወዳጆቼ በራሳችን ኃይልና ጉልበት ሰይጣንን ማሸነፍ ማንችልም ብለናል። ሰይጣንን መቋቋም ከዚያም አልፎ ከግራችን ጫማ በታች ማንበርከክና መርገጥ የሚቻለን በጌታ በኢየሱስ ክርስቶስ ኃይል ውስጥ ስንሆን ብቻ ነው። እግዚአብሔር ይክበር ይመስገን። ጠላታችን መንፈሳዊ እንደመሆኑ መጠን የውጊያውን ባህሪ መንፈሳዊ ነው። ይህንን አስተውሉ። ጠላታችን መንፈሳዊ እንደመሆኑ መጠን የውጊያውም ባህሪ መንፈሳዊ ነው። መንፈሳዊ ኃይል የሚያስፈልገንም በዚህ ምክንያት ነው። ከስጋ ጋር መዋጋት እንዳለብን አልተነገረንም። ይልቁንም ወገኖቼ የስጋችንን ሞት እንድንቀበልና ለእግዚአብሔር ማስገዛት እንዳለብን ነው ጳውሎስ የሚነግረን። ስጋን እንዴት ማሸነፍ እንደሚቻል በሮሜ ምዕራፍ 6 የተዘረዘሩትን ቃላት በደንብ ተመልከቱ። ሮሜ ምዕራፍ 6ን በትላንትናው ምሽት ክፍለ ጊዜም እንድታነቡ ነግሬያችሁ ነበርና ብዙ መረዳትን መንፈስ ቅዱስ ሳይሰጣችሁ እንደማይቀርምናለሁ። ካሮጌው ባህሪ ጋር መዋጋት ከሽንፈት በቀር የትም አያደርሰንም። ሮሜ ምዕራፍ 7 የሚነግረንም ስለ እንዲህ አይነቱ ልምምድ ነው። የዲያብሎስን ሽንገላና ዘዴ መቋቋም የሚችል የእግዚአብሔር ቃጦር ብቻ ነው። ልብ በሉልኝ፣ የዲያብሎስን ሽንገላና ዘዴ መቋቋም የሚችል ነገር ቢኖር የእግዚአብሔር ቃጦር ብቻ ነው። መንፈሳዊ ጠላትን መዋጋት የሚቻለው በመንፈሳዊ መሳሪያ ነው። እዚህ ላይ ነው እንግዲህ ውጊያችን ከስጋና ከደም ጋር አለመሆኑን በርግጠኝነት መገንዘብ የሚኖርብን። ሰይጣንን ማሸነፍ የምንችለው በታዘዝነው መሰረት የእግዚአብሔርን ቃጦር ስንለብስና በእምነት ጸንተን ስንቆም ነው። ቁጥር 11ን ተመልከቱ። እንደ ክርስቲያንኛ ሁላችን ውጊያ ላይ ነን። የውጊያው ባህሪ መንፈሳዊ በመሆኑ ዲያብሎስ ሠራዊቱን አሰልፏል። ውጊያው የጨበጣ ውጊያን ያክል ግብግብና ትንቅንቅ ያለበት ነው። ሰይጣን የሚመለክባቸውን ቤቶች በያገሩ መመልከት ይቻላል። በእነዚህ ሰይጣን አምላኪዎች መካከል እንግዳና አስገራሚ ነገሮች እንደሚከናወኑ ይስማል። ካንድ ሰው ጋር ስንነጋገር ቀድሞ መቀበል ይከብደኝ የነበረውን ነገር ዛሬ ግን ለመቀበል ተገድጃለሁ ነበር ያለኝ። ምናልባት የሰይጣንን መኖር ማመን የሚከብድህ ከሆነ ወንድሜ ሆይ እስቲ ሁኔታዎችን ልብ አድርገህ ተመልከት። የጥፋት ኃይላት ሥራ ላይ መሆናቸውን ትረዳለህ። ድል መደረግ ያለበት መንፈሳዊ ጠላት እንዳለን ገለጻ ሊሰጠን የሚችል ትንቢተ ዳንኤል ምዕራፍ 10 እንደሆነ አስባለሁ። ምዕራፉ እንደሚነግረን ዳንኤል ለሶስት ሳምንት ያክል እየጸለየ ነበር። ሆኖም የጸሎቱን መልስ አላገኘም። ልብ በሉ፣ ዳንኤል ለሶስት ሳምንታት ያክል እየጸለየ ነበር። ሆኖም የጸሎቱን መልስ አላገኘም። በዚያም ወራት ይላል፣ በዚያም ወራት እኔ ዳንኤል ሶስት ሳምንት ሙሉ ሳዝን ነበርኩ። ማለፊያም እንጀራም አልበላሁም፣ ስጋና ጠጅም ባፌ አልገባም። ሶስቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። ዳንኤል ምዕራፍ 10 ቁጥር 1 እና 2 መመልከት ይቻላል። ከዚያ በኋላ ደግሞ መልአክ መጥቶ ነካውና እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩኝ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ አለው። ዳንኤል ምዕራፍ 10 ቁጥር 11 እና 12ን ልብ ማለት ይቻላል። ይህ እንዲህ ከሆነ ደግሞ ዳንኤል 3 ሳምንት ሙሉ ስጸልይ የት ነበርክ? ምን ነው ይህን ያህል ጊዜ መልስ ሳትሰጠኝ ዘገየህ ብሎ መጠየቅ ሳያስብ እንዳልቀረ መገመትም ይቻላል። መልአኩ ንግግሩን በመቀጠል የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገሥታት ጋር በዚያ ተውኩት አለ። ዳንኤል ምዕራፍ 10 ቁጥር 13ን ይመለከቷል። አጋንንታዊ ኃይል ተቋቁሞት ነበር ዳንኤልን። ተጨማሪ ኃይል ለመሆን እንደገና ወደ ውጊያ ቦታ መሄድ ነበረበት። እነዚህ የክፋት መንፈሳዊ ሠራዊት ኃይላት የተደራጁ ናቸው። ሥልጣናት የተባሉት ልብ በሉ፣ በዚህ ክፍል ሥልጣናት የተባሉት በመንግሥታት ላይ ሥልጣን ያላቸው መናፍስት ናቸው። በመንግሥታት ላይ ሥልጣን ያላቸው መናፍስት ናቸው። እነዚህን እንደ ጀነራሎች መመልከት ይቻላል። እነዚህን መናፍስት እንደ ጦር ጀነራሎች መመልከት ይቻላል። አለቆች የተባሉት ሰባዊ ፍጥሯንን ለመግዛትና ለመቆጣጠር የሚፈልጉ ክፉ መናፍስት ናቸው። አለቆች የተባሉት ደግሞ ሰባዊ ፍጥሯንን ለመግዛትና ፈጠን ፈጠን በሉ ሰባዊ ፍጥሯንን ለመግዛትና ለመቆጣጠር የሚፈልጉ ክፉ መናፍስት ናቸው። ለመቆጣጠር የሚፈልጉ ክፉ መናፍስት ናቸው። እነዚህን ደግሞ እንደ ተራ ወታደር መመልከት ይቻላል። ከዚህም ከጨለማ ዓለም ገዢዎች ጋር የሚላቸው ማንኛውንም የሰይጣንን ስራና እንቅስቃሴ የሚከታተሉት ወይም የሚያስፈጽሙለት ክፉ መንፈሳውያን ሰራዊት ናቸው። በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት የተባሉት ደግሞ በሰማይ ባየርና በተለያዩ የዓለማችን ሃይማኖቶች የሚሰሩ መናፍስት ናቸው። ሰይጣን በሚገባ የተደራጀ ኃይል አለው። ይህንን አትሳቱ ወዳጆቼ። ሰይጣን በሚገባ የተደራጀ ኃይል አለው። በአሁኑ ጊዜ በዓለማችን በሚከሰቱ ክፉ ነገሮች በስተጀርባ የርሱን የተንኮል እጆች ማየት ይቻላል። እስካሁን የጠላታችንን ማንነትና የውጊያውን ስፍራ ተመልክተናል። ጠላታችን ሰይጣንና የርሱ መልእክተኛ የሆኑት አጋንንት ናቸው። ውጊያው የሚያተኩረው የት ቦታ እንደሆነም ተመልክተናል። በአሁኑ ጊዜ ግን ቤተ ክርስቲያን ያለባትን መንፈሳዊ ውጊያ የዘነጋች ይመስላል። አይመስላችሁምን? ብዙ ነፍሳት ጌታን የሚቀበሉበት አስተማማኝ የገቢ ምንጭ ያለው የሚያምርና የተደላደለ ቤተ ክርስቲያን ቢኖረን ሁሉም ነገር መልካም ሊሆንልን እንደሚችል እናስባለን። ከዚህ ይልቅ የቤተ ክርስቲያኑ አባሎች በእውነት በክርስቶስ የተመሰረቱ ናቸውን? ቤተ ክርስቲያኒቱ የእግዚአብሔርን ቃል በሚገባ ታስተምራለችን? በአማኞች መካከል የፍቅርና የመረዳዳት መንፈስ ይታያልን? በቤተ ክርስቲያኑ ውስጥ ሐሜትና አንዱ የሌላውን ስም የማጥፋት ዘመቻ ተስፋፍቷልን? በማለት ራሳችንን መጠየቅ ይኖርብናል። መነቃቀፍና መተቻቸት፣ ጥላቻና ምሬት በነገሰበት ቤተ ክርስቲያን የእግዚአብሔር መንፈስ በነጻነት መስራት አይችልም። ብዙ ጊዜ ቤተ ክርስቲያኖች ምን ያህል ሰዎች ወደ ጌታ እንደመጡ፣ የአባሎች ቁጥር ምን ያህል እያደገ እንደሆነ ማውራት ይወዳሉ። ከሁለት ዓመት በኋላ ግን ጌታን እንደ ተቀበሉ፣ የውሃ ጥምቀት ሥርዓትን እንደ ፈጸሙና የቤተ ክርስቲያን አባል እንደሆኑ የተነገረላቸውን ሰዎች በስፍራው ጨርሶ አታገኟቸውም። ያስገርማል። በዙሪያችን መንፈሳዊ ውጊያ እየተካሄደ ነው። ከምንጊዜውም ይበልጥ ሰዎች በእግዚአብሔር ቃል መመስረት ያለባቸውም በዚህ ምክንያት ነው። የሰዎች ዐይን ለመንፈሳዊ ነገር መታወሩ ወደ ተለያዩ የሐሰት ትምህርቶችና ሃይማኖቶች ማዘንበላቸው በዙሪያችን ካለው መንፈሳዊ ውጊያ የተነሳ ነው። ሰዎች ተገቢውን ክብር ለእግዚአብሔር ቃል ሲሰጡ አይታዩም። ይህም ሰይጣናዊ አሰራር ያለምንም ከልካይ እየተስፋፋ ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ እስካሁን የተመለከትነውን በትላንትናው ምሽት ክፍለ ጊዜ ጥናታችን ጌታ መንፈስ ቅዱስ ያስተማረን ነበር። እስቲ ዛሬ ደግሞ የወታደሩ መከታ ወይም መከላከያ የሆነውን ከቁጥር 13 በመነሳት አብረን እንመለከታለንና መጽሐፍ ቅዱሶቻችሁን እንደያዛችሁ ቁጥር 13ን ተመልከቱ። ወዳጆቼ ባለፉት ክፍለ ጊዜያት ጥናቶቻችን የወታደሩ ጠላት ማን እንደሆነ በስፋት ተመልክተናል። የውጊያውም ስፍራ የት እንደሆነ እንዲሁ ተመልክተናል። አሁን ደግሞ ቀደም ብዬ እንደተናገርኩት የወታደሩ መከታ ወይም መከላከያ ምን እንደሆነ ከኤፌሶን ምዕራፍ 6 ቁጥር 13 በመነሳት አብረን እንመለከታለን። እንዲህ ይላል፣ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። እስካሁን ድረስ ስለ ጠላታችን ማንነት ተመልክተናል። ስለ ውጊያውም ባሪ ተመልክተናል። አሁን ደግሞ በውጊያው ስለሚኖረን መከታ ወይም መከላከያ እንመለከታለን። ከላይ በተመለከትነው ጥቅስ እንደ ቁልፍ ቃል የሚወሰደው ቁሙ የሚለው ቃል ነው። ልብ በሉ፣ አሁን ባነበብነው በቁጥር 13 ውስጥ እንደ ቁልፍ ቃል የሚወሰደው ቁሙ የሚለው ቃል ነው። መጽሐፍ ቅዱስ አማኞችን ስደተኞች ይላቸዋል። ልብ በሉ፣ መጽሐፍ ቅዱስ አማኞችን ስደተኞች ይላቸዋል። እንደ ስደተኛ በዚህ ምድር እንኖራለን፣ ምስክሮችም ነን። እንደ ምስክርነታችን እስከ ምድር ዳርቻ ድረስ ስለ ክርስቶስ እንመሰክራለን። በሩጫ ውድድር እንዳሉ ሰዎች ሩጫ ላይ ነን። ሩጫችንን መሮጥ ያለብንም አይኖቻችንና ትኩረታችንን ሁሉ ኢየሱስ ክርስቶስ ላይ በማድረግ ነው። የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል የዕብራውያን መልእክት ጻፊ። ዕብራውያን ምዕራፍ 12 ቁጥር 1 እና 2ን ተመልከቱ። ያለብንን መንፈሳዊ ውጊያ በተመለከተ ግን መጽሐፍ ቅዱስ ቁሙ ነው የሚለን። ልብ በሉ፣ ያለብንን መንፈሳዊ ውጊያ በተመለከተ መጽሐፍ ቅዱስ ምንድን ነው የሚለን? ቁሙ ነው የሚለን። ዲያብሎስ የተለመደ ጥቃቱን ይሰነዝራል። እኛ ግን ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ በማለት በተሰጠን ትእዛዝ መሠረት በእምነት ጸንተን መቆም አለብን። ብዙዎቻችን የምናውቀው አንድ የድሮ መዝሙር ንቁ ቁሙ ለኢየሱስ የሚል ነው። ብዙ አብያተ ክርስቲያናት ያሉበትን ሁኔታ ሳስብ ልቤ በሐዘን ይሰበራል። ብዙዎች መንፈሳዊ ውጊያ ላይ መሆናቸውን የተረዱ አይመስልም። ስለሆነም በአንድ ወቅት ታላላቅ የነበሩት አብያተ ክርስቲያናት ዛሬ ግን ተዳክመዋል። ክርስቲያኖች ለመንፈሳዊ ነገር ያላቸው ስሜትም ቀዝቅዟል። ወገኖቼ፣ ለቤተ ክርስቲያናችሁ ካህንና መጋቢ እንዲሁም አገልጋዮች አጥብቃችሁ ትጸልያላችሁን? መንቀፍና መተቸቱ እናንተንም ሆነ እነርሱን አይጠቅምም። ይልቁንም ጸልዩላቸው። የዲያብሎስ ጥቃት ኢላማ ሆነዋል። ተጨማሪ ቁስልና ስብራት ልትሆኑባቸው አይገባም። ለእስራኤል መማለድ እንዲችል አሮንና ሁር የሙሴን እጆች ደግፎ እንደያዙ ሁሉ፣ ልብ በሉ፣ ለእስራኤል መማለድ እንዲችል አሮንና ሁር የሙሴን እጆች ደግፈው እንደያዙ ሁሉ እናንተም ከቤተ ክርስቲያናችሁ አገልጋይ ጎን መቆም አለባችሁ። በጸሎትና በሌላ ማስፈልጊ ነገር ሁሉ ልትረዷቸው ይገባል። እስቲ ቁጥር 14 እና 15ን ደግሞ እንመልከት። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ምጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። ይህ ቃል ጸንታችሁ ቁሙ ሲል ይህ አራተኛ ጊዜ መሆኑ ነው። እስካሁን ድረስ እንዲህ ታደርጉ ዘንድ ለምናችኋለሁ፣ እንዲህ ትሆኑ ዘንድ ለምናችኋለሁ፣ አሳስባችኋለሁ ወይም ደግሞ እመክራችኋለሁ ሲል ነበር አዋርያው። እዚህ ላይ ግን ልክ ያንድ ወታደራዊ ባለስልጣንን ያክል ቁርጥ ባለ ቃል ቁሙ ይላል ሐዋርያው። መቆም ብቻ ሳይሆን ከነሙሉ ትጥቃችን እንድንቆም ነው ጳውሎስ የሚያሳስበን። ለሚሰነዘረው ጥቃት ሁሉ ንቁና ጠንቃቃ መሆን አለብን እንጂ በሰይጣን ተንኮልና ሽንገላ መታለል የለብንም። ወገባችሁን በእውነት ታጥቃችሁ ይላል ጳውሎስ። ይህን መልእክት በጻፈበት ዘመን መታጠቂያ ከዕለት ተዕለት የሰዎች ሕይወት ጋር በጣም የተያያዘ ነገር ነበር። የወታደሩ የደንብ ልብስ የሚያዘው በሚያደርገው መታጠቂያ ነበር። መታጠቂያ ከሌለ ሌላው ነገር ሁሉ ይዛነፋል። ስለሆነም እጅግ አስፈላጊ መሆኑን መረዳት ይቻላል። መታጠቂያ ከሌለ ሱሪው ይወልቃል፣ ልብሱ ይንዘረፈፋል። በአንድ እጁ ሱሪውን ይዞ በሌላ እጁ የሚዋጋ ወታደር ደግሞ አስቂኝ ከመሆኑም በላይ ምን እንደሚደርስበት መረዳት አዳጋች አይደለም። ምንጊዜም ቢሆን ወገኖቼ ባጭር ታጥቀን መገኘት አለብን። ሁሉን ነገር በአንድነት የሚያያይዘውና የሚያስተሳስረው ነገር እውነት ነው። የእግዚአብሔር ቃል ወዳጆቼ እውነት ነው። ዛሬ ስለ ግል ሕይወታቸው የሚመሰክሩ ሰዎች ሞልተውናል። ትልቁ ችግራችን ባልተበራረዘና ባልተከላለሰ ሁኔታ ንጹህ የእግዚአብሔርን ቃል የሚያስተላልፉ ሰዎች ማጣታችን ነው። ወገባቸውን በእውነት የታጠቁ ሰዎች ያስፈልጉናል። እርግጥ ነው አንዳንድ ምስክርነቶች ስሜትን የሚኮረኩሩና በጣም የሚያስገርሙ ሊሆኑ ይችላሉ። ይሁን እንጂ እነዚያን ምስክርነቶች የሰጡን ሰዎች በግልዮታቸው ከጌታ ጋር ህብረት የሌላቸው ሊሆኑ ይችላሉ። በዚህ ክፍለ ዘመን የተዘረዘሩት መሳሪያዎች ሁሉ የሚናገሩት ስለ ክርስቶስ ነው። በሰማያዊ ስፍራ ከክርስቶስ ጋር ነን። በዕለት ተዕለት ጉዟችን ከክርስቶስ ጋር ወይም ደግሞ ክርስቶስ ከኛ ጋር ነው። እርሱ እውነት ነው። የእርሱ ማንነት ሕይወታችንን መግዛት ይኖርበታል። ክርስቶስን የማያስከብር ማንኛውም አይነት ምስክርነት በቤተ ክርስቲያን ውስጥ መሰማት የለበትም። የምንሰማቸው ብዙ ምስክርነቶች ክርስቶስን ሳይሆን የሚያከብሩት ግለሰቡን ነው። እኔ ትልቅ ዘፋኝ ነበርኩ፣ ትልቅ አርቲስት ነበርኩ፣ ትልቅ እንዲህ አይነት ሰው ነበርኩ የሚል ምስክርነትን አሁን አሁን መስማት እየተለመደ መጥቷል። በሌላ አነጋገር እነዚህ ሰዎች ሊነግሩን የሚፈልጉት እነርሱን በማግኘቱ ክርስቶስ እድለኛ መሆኑን ነው። እንደ እውነቱ ከሆነ የእርሱ በመሆናችን እድለኞች ይሆን ነው እኛ ነን እንጂ እርሱ አይደለም። ክርስቶስ እውነት ነው። ሐሰትን መቋቋም የሚችል እውነት ብቻ ነው። የጽድቅንም ጥሩር ለብሳችሁ ይላል ሐዋርያው። ያማኙ ጽድቅ ሌላ ምንም ነገር ሳይሆን ክርስቶስ ብቻ ነው። ከእግዚአብሔርና ከሰዎች ጋር ያለንን ግንኙነት ማስተካከል የሚቻለው የክርስቶስ ጽድቅ ብቻ ነው። እንዲህ ስለተባለ ግን የክርስቶስ ጽድቅ የዕለት ተዕለት ተግባራዊ ሕይወታችንን ሁሉ ይመለከታል ማለት አይደለም። የክርስቶስ ጽድቅ ልባችንና አእምሮአችንን ሁሉ መቀደስ ይኖርበታል። ልባችንና አእምሮአችን ሲቀደስ ደግሞ አኗኗራችንም ይቀደሳል። ሕይወታችንን ኃጢአት እስከ ገዛው ድረስ በመንፈሳዊ ውጊያ ምን ጊዜም ተሸናፊዎች ነው የምንሆነው። ወዳጆቼ ሐዋርያው ሲናገር በክፍሉ ውስጥ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይላል። እንዲህ ሲል እየተናገረ ያለው ስለ መሰረት ነው። ጽኑ ጠንካራና አስተማማኝ መሰረት ሊኖረን ይገባል። እግሮቻችሁ ባለቱ በኢየሱስ ክርስቶስ ተመስርተዋልን ብዬ ብጠይቃችሁ በዚህ ጥያቄ ነው አላፍም። ማንም ከዚህ መሰረት ሌላ መሰረት ማኖር አይችልም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11ን ተመልከቱ። በዚህ መንፈሳዊ ጨለማና መጽ በሰፈነበት ዓለም በክርስቶስ መመስረት ምንኛ አስፈልጊ ነው። ቻችን እስካሁን በነበረን የመጽሐፍ ቅዱስ ትምህርት እንደ ተባረካችሁ እናምናለን። ጥያቄ ወይም አስተያየት ቢኖራችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብጽፉልን ይደርሰናል። በእኛ በኩል ደናደሩ ይያልን እንሰናበታችኋለን። በሰላም